እሺ ወንድሞች እህቶች ያሲምባ የውይይት መድረክ ተሳታፊዎች በሙሉ እንኳን ወደ አሲምባ የውይይት መድረክ መጣችሁልን። እንግዲህ በዛሬው ዕለት አንዱን የሳምንታዊ ዝግጅታችን ይዘን ቀርበናል። በአሲምባ.org ላይ ሰሞኑን እንዳነበባችሁት የዛሬውን ፕሮግራም ይዘውልን በትምህርታዊም እንዲሆን ዶክተር ማሩ ጉበናን ይዘናቸው ቀርበናል። እሳቸውም እንግዲህ ባለፉት 30 አመታት የኢትዮጵያ ህዝብ ከጭቆና ለመውጣት ሲል ባደረገው ትንንቅ ትግል ያገኛቸውን ድሎች የተነጠቃቸውን ለምን እንደተነጠቀ እንደዚሁም የገጠሙትን ችግሮች በእነዚህ በ30 አመት ትግሎች ውስጥ ያለውን ውጣ ውረድ ዛሬ ደግሞ አሁን ካለንበት ላይ ሆነን በተለይ ኢትዮጵያዊነትን የምንደግፍና ለሀገራችን እንታገላለን የምንል ሰዎች ሁሉ አይን ላይን በመታየት በመተማመን በአንድ ዛሬ አገር አጥፊ የሆነውን የዘረኞች መንግስት ለማጥፋት ከኢትዮጵያ ህዝብ ጎን መሰለፍ ያስቸገረበት ምክንያቱ በመተባበርም በመምራትም ደረጃ ችግር የደረሰብን ለምንድን ነው የሚለውን ነገር ነው እንመረመረው። እንግዲህ ይሄንን ከመረመርን ከዛ በኋላ እንግዲህ ምናልባትም ጊዜውም ካለን ዛሬ ወደ መፍትሄዎቹ ምን ሄድበትን ሁኔታዎች እናመቻቻለን። ካለበለዚያም ዶክተር ማሩን ደግሞ በሌላ ጊዜ ደግሞ ጠርተን ወደሚቀጥለው ምን ማድረግ አለብን ወደሚለው የምንመረብርበት ሁኔታ ይሆናል። እና እንግዲህ ወንድሞች እህቶች ዶክተር ማሩ ጉበናን እንኳን ደህና መጡ እላለሁ። እንኳን ደህና መጡልን።
እንኳን በሰላም ቆያችሁኝ።
እሺ እንግዲህ ወንድሞች እህቶች ዶክተር ማሩ ከኛ ጋር ናቸው። እንግዲህ ዶክተር ማሩ ያው ጥያቄን ለመጀመሪያ ያክል ርዕሱ በእርግጥም ሰፊ ቢመስልም በእርግጥ እርሶ ብዙ ትምህርታዊ አዘል ምክሮችን እንደሚለግሱን እርግጠኛ ነን። ዛሬ ባለፉት 30 አመታት ውስጥ የኢትዮጵያ ህዝብ ከጨቋኞች ጋራ ያደረገው ትንንቅ ብዙ ውጣ ውረዶችን ያመለከተ በተወሰነ ደረጃ የሆኑ ድሎችንም ተጎናጽፎ ድሎቹ በተዘዋዋሪ መንገድ የተነጠቀበት ሁኔታዎች ናቸውና ለነዚህ ውድቀቶች እና በመጨረሻም እውነተኛ ኢትዮጵያን እውነተኛ ዲሞክራሲን ሊመሰርት የሚችል ችሎታ ያለው አመራር በኢትዮጵያ ውስጥ ማስፈን ያቃተን ምክንያቱ ብለው የሚሉትን ቢሰጡን እግዚአብሔር ይስጥልኝ።
እሺ ድምጼ ተመልሶ ይሰማኛል። በጣም ለምን እንደሆነ ግን አልገባኝም።
አሁን የሚሰማዋታል?
እስኪ አዎ ድምጼ ተመልሶ ይሰማኛል።
አሁንስ ይሞክሩት።
እስኪ ቆይ። አዎ ይሰማል። አዎ ይሰማል። ግን ማናስወግደው ከሆነ ምንም አይደለም።
በስፒከር ላይ ነው?
ኖ ኖ ኖ በስልክ ነው። በስልክ ላይ ነኝ። በስልክ ላይ ነኝ። ግን ቅድም ቀን የደወልክልኝ ሰዓት ደህና ነበር። አሁን ለምን እንደዚህ እንደሆነ አልገባኝም።
እሺ ይቀጥሉ። እንግዲህ
አሁን ኖ አሁን ደህና የሚሆን ይመስለኛል።
ጥሩ።
እሺ እሺ። በጣም አመሰግናለሁ እንደገና በመጋበዜ። ለረዥም ጊዜ ጠፍቼ በመቆየቴ ይቅርታ ጠይቃለሁ። ያለ ምክንያት አይደለም። እና አንዳንድ ጊዜ እንግዲህ እናንተም እንደምታውቁት አንዳንድ የሚታየንን ነገር የምንሄድባቸው መንገዶች የማይሳኩ ሆኖ ሲታየን አንዳንድ ነገሮችን ከህዝብ ጋር እካፈላለሁ ማለቱ አንዳንድ ጊዜ ጥሩ አጋጣሚ ነው። አንዳንድ ጊዜ ደግሞ ሰውን የሚያስከፋ ሆኖ ይገኛል። እና ባለፈው የዛሬ እንደውም አንዱ የዛሬ አመት ገደማ ይመስለኛል ቼንጅ ፌስ ኦፍ ቅንጅት የሚል አርቲክል በጻፍኩበት ጊዜ ብዙዎቹን ደስ አላላቸውም ነበር። በዛም ምክንያት እንደዚሁ አከታትዬ ሌሎችንም ጽፌ ነበር። በሱም እንደዚሁ ትግላችን ለማበላሸት ነው እና አሁንም ቢሆን ሁኔታው ተቀይሮ ነው የምናየው። ብዙ ነገሮች ተቀይረዋል። ያለንበት ሁኔታ ጥሩ አይደለም። ትግሉ ብቻ ሳይሆን ራሱ እንግዲህ እስከማውቀው ድረስ በውጭ ሀገር የምንኖር ሰዎች እንደዚሁ ለጎሪጥ እየተያየን ነው የምንሄደው እና በግሌም ከዚህ ያደረስከን አንተነ አስማታም ወይም መድኃኒታም የሚባል ነገር ደርሶኛል ሰምቻለሁ። እና አንዳንዱ ነገር አይ ቲንክ ብዙዎቻችሁ እንደምታውቁት እኔ ብቻ ሳልሆን ብዙ ምን ወዳቸው የትግሉ አካል የሆኑ ሰዎች ከሁኔታው እንዲሸሹ ተደርገዋል። እና ለማንኛውም እንደዚህ አይነት አጋጣሚ ተገንቶ አስከፍቶና የቆየውንም ነገር ሌላውንም እንዳሰስበት ሁኔታ ሲገኝ እንደዚህ እንደ አጋጣሚ ጥሩ ይመስለኛል። እና በድጋሜ ለብዙ ጊዜ ጠፍቼ በመቆየት ይቅርታ ላለሁ። የጻፍኩትም እስካሁን ድረስ በዚህ 3-4 ወር የለም እና እስኪ ሁኔታውን አስብበታለሁ። ከዋናው እንትናችን አርስት ከመግባታችን በፊት አንዳንድ በቅርቡ የሰማው ይሄ ይቅርታ አቶ ሰውየው፣ የሚሰማኝ ድምጼ በጣም ይረብሻል ታውቃለህ። በሙሉ የምናገረውን ተመልሶ ይሰማኛል። ምን ልናደርግ እንደምችል ምን የሚያቃልለው ነገር አለ ብለህ የምታስብ ከሆነ አናቃለሁ።
እስቲ ቀንሼዋለሁ። እንግዲህ በእኔ በኩል ያለውን ቮሊዩሙን እየቀነስኩት ነው።
ኦኬ አሁን ቆንጆ ነው። አሁን አይሰማኝም። አሁን ቆንጆ ነው።
እሺ
ልቀጥል።
ይቀጥሉ።
እሺ ከዛኛው ከዋናው መነጋገሪያችን ከመግባት በፊት አንዳንድ ነገሮች፣ ሁለት ነገሮች ብቻ ናቸው ባጭሩ ልናገር፣ እንደዚሁ ለማስተካከል ብዬ ነው። እኔ የመጣሁት በዛሬው ቀን ከእናንተ ጋር አንዳንድ ነገሮችን ለመለዋወጥ፣ ሀሳቦች ለመለዋወጥ፣ እኔም በማቀውን ከእናንተም የምታውቁትን ለመማር ነው የመጣሁት እንጂ ባለፈው ያደረጋችሁትን ውይይት ባለፈው ሳምንት ከአውዲዮ ላይ አሲምባ ሳይት ላይ ተለጥፎ አድምጨዋለሁ እና እንደ ገባኝ ከሆነ ከአሲምባ ክፍልም ከተደረገው ስብሰባ ካናዳ ከነበረው ኮኔክሽን እንደነበራቸው ገብቶኛል። ከዛ ጥያቄዎች ሲጠየቁ ስለሰማው ነው ይሄን የምለው እና ከሱ የተሰማኝን ስሜት ከዚህ ከዛሬው ጋርም የተያዘ ነገር ስላለው እንደዚሁ ባጭሩ በአንድ ደቂቃ በሁለት ደቂቃ አንዳንድ ነገሮችን እንትን ሀይላ ክሊር አድርጌ ማለት ፈልጋለሁ እና የመጣሁት ባለፈው ቀን እንዳላችሁት ወይም ከእናንተ ውስጥ አንዱ ተናጋሪ እንደዚህ ከሆነ የእናንተ ስራ የእናንተ ሪሰርች በአፍንጫችን ይውጣ እንዳለው ለማድረግ ሳይሆን ጥሩ ትምህርት ለማግኘት ነው፣ ለመለዋወጥ ነው የመጣሁት ለማለት ነው። እና አይ ቲንክ የበቀደሙ ወይም ያለፈው ሳምንት ከቅዳሜ ዕለቱ ውይይት የሚሆነበት ፕሮባብሊ ያለ ዝግጅት መሆን አለበት ብዬ ነው እንጂ የማስበው ወንድማችን ፕሮፌሰር ማሞ ሙጬ ለሀገሩ ተቆርቋሪ ሰው ነው፣ ከትግሉ የነበረ ሰው ነው። ትምህርቱን ስራውን በአሜሪካ እያለ ሁሉ ትቶ ወደ አገር ቤት ለትግሩ ሲል የገባ ሰው ነው። እና አንዳንድ ጊዜ ያለው በአሁኑ ጊዜ ያለው ሁኔታ ብዙዎቻችን የሚያበሳጨን ስለሆነ ይመስለኛል በመግቢያውም ሆነ በአነጋገሩም በአጠቃላይ እንደዛ ሊሆን የቻለው ባለው በአባባሉ። በእርግጥ እኔም ለራሴ አልስማማም። የኢትዮጵያ ሕዝብ ቫዮለንት አይደለም፣ አመፀኛ አይደለም። እንደውም ነገሩን ብናየው በዛ ተቃራኒ ነው። እንደውም ያለብን ችግር ከሌላው ዓለም ጋር ስናስተያየው ባለፈውም የነበረው ስርዓት የደርግ ስርዓት ማለቴ ነው የኢትዮጵያን ህዝብ እንደዛ ሞራሉን ሊያደቀው የቻለ ህዝቡ ከአመፀኝነት የራቀ የተወገደ ስለሆነ ነው፣ ወይም ደግሞ በዛ ላይ በዛ የዛ አይነት ባህል ስለሌለው ነው ማለት እችላለሁ። ያ ቢኖረው ኑሮ የአይነት እሱ ያለው ነገር ቫዮለንት ነው የሚለው ነገር ወይም ደግሞ ህዝቡ አስቸጋሪ ነው የሚለው ነገር ቢሆን ኑሮ ህዝቡ ራሱ ተነስቶ እንትን ሊል ይችል ነበር። ችግሩን ከባለስልጣኖች ጋር ከጨቋኞች ጋር መፋጠጥ ይችል ነበር። ግን እሱኑ አይተናናቅም። በደርግም ዘመን ሆነ በአለውም በአሁኑም ስርዓት አይ ቲንክ እስከማውቀው ድረስ እስከሚገባኝ ድረስ ይሄ ነው የሚባሉ ባለስልጣኖች በሚኒስተር ደረጃ ወይም በከፍተኛ ደረጃ ያሉ ኦፊሻሎችን ሲገልም ሲያፍንም አላየነውም። እና እንደውም አመጸኛና ኃይለኛ ከሆነ ህዝባችን ማመጽ መነሳት ያለበት በየማም ነው። በ16 ሜ ወያኔ ምርጫው በተደረገ በማግስቱ ድምፁን ሲቀማው በዛን ጊዜ ነበር ማመጽ የሚገባው የነበረ የሚያመጽ ህዝብ ይሆን ኖሮ። ግን የዛ አይነት ጸባት የዛ አይነት ባህል ስለሌለው ዝም ብሎ እግዚአብሔር ካመጣው ምን አደርጋለሁ ብሎ የተቀበለ ህዝብ ይመስለኛል። እና እናንትኑ አባባሉ እንደዚሁ ሳይታሰብበት ወይም ደግሞ ከፍራስትሬሽን የተነሳ መሆን አለበት እንጂ በትክክል የታሰበበት ሆኖ አላገኘሁትም። እና እኔም ስህተት እንደሆነ አምንበታለሁ። ግን የሁኔታው ያነጋገሩ ሁኔታ ምንጩም ይመስለኝ እኔ በነገሩ በንግግሩን ለማድረግ በቂ ዝግጅት ካለማድረግ የተነሳ ይመስለኛል። እና ይሄ እንዳለ ተዋለሁ። እና የኔም ማመጣት ውይይታችን ይሄ ከሆነ በፍንጫችን ይውጣ የሚል ነገር ለመስማት ሳይሆን በጥሩ ሁኔታ በምንግባባበት ሁኔታ በሀገራችን አትሊስት የእኛም እንኳ ባይሆን አባቶቻችን በነበራቸው ባህል ተነጋግረን ጥሩ ውይይት እንድናደርግ ነው ለማለት ነው። ከዛ አልፎ በሁለተኛ ፖይንት እንደዚሁ እሱም ከረንት ስለሆነ ነው በቅርቡ ተደጋግሞ የሚነገሩ ሁኔታዎች አሉ። የወያኔ በሶማሌ ጣልቃ ገብነት በሚለው በሱ ግማሽ ደቂቃ ወይም አንድ ደቂቃ እንደዚህ ለመናገር እፈልጋለሁ። ባለፈው በአንዳንድ ፓልቶክሩምም በጀርመን ሬዲዮም ኢንተርቪው ሰጥቻለሁ። ወያኔ ሶማሌ የገባው እንትን ለማለት አይመስለኝም፣ እኔ ሰላም ለማምጣት አይመስለኝም። ያለውን የውስጥ ችግር የኢትዮጵያ ሕዝብ ትግል ወደ ሌላ ዳይሬክሽን ዳይቨርት ለማድረግ ይመስለኛል። እና እሱ እስከሆነ ድረስ ደግሞ በዛ በምንለው ሀገር በሶማሌ ሰላም ማምጣት የሚለው የወያኔ ኢንተረስት አይመስለኝም። እሱ እንዳለ የሚቆይበትን ሁኔታ በተቻለው መጠን መጣር ያለበት ይመስለኛል። በሁለተኛ ደረጃ ከብዙ ሰው የሚጽፉም ራሱ ሰዎች የሚጽፉ ሰዎች ከሆኑ እንግዲህ አስተውለው አስበውበት ምን ነው ማለት ነው የሚጽፉት ሲጽፉም አንዳንድ ጊዜ እንደዚሁ ለብዙዎቻችን የማይዋጥ አነጋገር እንሰማለን። በየቦታው የኢትዮጵያን ሶማሌ ጣልቃ ገብነት እንደ ዳግማዊ ኢራቅ ወይም ደግሞ የአሜሪካን ጣልቃ ገብነት ከኢራቅ ጋር የሚያስተያዩት አሉ። እሱም ስህተት ነው ለማለት ነው። እሱ ሊሆን አይችልም። ያለው የአፍሪካ ሙስሊም ፖፑሌሽን ሙስሊምም እንኳ ቢሆን ቅሉ ከሌላው ከኢራቅ ወይም ከሌላ ሚድል ኢስት ሀገሮች ጋር በባህልም በምናምንም የተለያየ ሁኔታ ስላለ እንደዚሁ ሶማሌ እንደነበረችበት ስትደባደብ ልትቆይ ትችላለች። ግን ኢትዮጵያን እንደዚህ እንደ ኢራቅ ኢንሰርጀንሲ እንደምንላቸው ወይም ኢንሰርጀንት ግሩፕ እንደምንላቸው በየጊዜው የሚያፈንዱት ነገር ወይም ምናምን ይፈጠራል የሚለው እንትን እንደዚሁ የማናየው ተስፋ ለመስጠት ካልሆነ በስተቀር የእውነት በአይናችን የምናየው ነገር አይመስለኝም። እነዚህን እንደዚሁ ከረንት የምላቸውን ነገሮች ለመናገር ነው። እና ነገሩ እንደገና ስትረስ ለማድረግ በምችለው በምንግባባበት ባየሁት ወይም ደግሞ እስካሁን ባነበብሁት ተነጋግረን በጥሩ መግባባት እንደምንጨርስ ተስፋ አረጋለሁ። እና ከአፍንጫ በአፍንጫ የሚወጣ ነገር እንደማልናገር ተስፋ አረጋለሁ። ይህንም ካላችሁ ሰዎች አንዳንዶች እንደምትኖሩ ወይም የሰማው ሰውም እንደሚኖር ተስፋ አረጋለሁ። እና መልካም ምሽት ያድርግልን። ከተፈቀደልን ወደ ዋናው ቶፒክ እገባለሁ። ወደ ዋናው ቶፒክ ስገባ የመጨረሻው ሳብታይትሉ ለአንዳንድ ሰው ግልጽ የሆነ አይመስለኝም። እና እሱ ከሩሙ ውስጥ ቢስተካከልልኝ ደስ ይለኛል። እሱ ምንድን ነው? Perspectives of Political and Leadership Change የሚለው ነው። እና Perspectives የሚለው ሞር አካዳሚክ ሞር እንትን ካራክተር ስላለው ወደ ፊውቸር ፖሲቢሊቲ የሚለውም ገብቶ ፖለቲካል ኤንድ ሊደርሺፕ ቼንጅ ፊውቸር ፖሲቢሊቲ ፖለቲካል ኤንድ ሊደርሺፕ ቼንጅ ወደሚለው እንትን ቢል አንዳንድ ሰዎች ለአንዳንድ ሰዎች በበለጠ ግልጽ ይሆናል የሚል እምነት አለኝ። እና ተፈቀደልኝ ከዋናው ቶፒክ እገባለሁ ማለት ነው። አቶ ሰውየው
ጥሩ ይቀጥሉ።
እሺ፣ ወደ እንደሰማሁት ከአንዳንድ ሰዎች ቶፒኩ ትንሽ አስቸጋሪ ነው፣ ብዙ ነገሮችን መዳበስ ያስፈልጋል እና በዛሬው ቀን እንትን የምንለው ላይሆን ይችላል። ግን ያም ሆነ ይህ ለአንዳንዶቻችን በፊልዱ ወይም በሳብጀክቱ ላይ ብዙ ለቆየነ ሰዎች እንትን ላይል ይችላል እና ታሪካችን ስናየው ብዙ ከዛ በፊት ከ1974 በፈረንጅ ማለት ነው ወይም ደግሞ በ1966 የሚባለው ነው በእኛ በኢትዮጵያ ካላንደር፣ ከዛ በፊት ለተደረጉት ሁኔታዎች ያው በወሬ የምንሰማቸው ለምሳሌ የዲሰምበር 60 የነ መንግስቱ ነዋይ ለውጥ ሙከራ ሁላችንም እንደምናውቀው ያው በብዛት በጽሁፍም አንብበናል። በአሁኑ ጊዜም ይሄ ሞደርን ቴክኖሎጂን በፈጠረው ሁኔታ አንዳንድ ታሪካዊ የሆኑም ቪዲዮዎችን አይተናል እና ስለ እሱ ብዙዎቻችን ጠለቅ ያለ እኔም ለራሴ ጠለቅ ያለ እውቀት የለኝም እና በዛን ጊዜም አንዳንዶቻችን አልተወለድንም። ከዚህ ውስጥ ካለ ነውም ብዙዎቻችን አልተወለድንም። ልብን የተወለድን ብንኖር ወይ ቤቢዎች እንደዚህ መሆን አለብን እና የምጀምረው እንዳልኩት ከዛው ከ1974 ከነበረው ሁኔታ ነው እና በዚህ ላይ አሁን በምጀምረው በዋናው የኃይለ ሥላሴ ለምሳሌ አወዳደቅ በሚለው ከብዙዎቻችሁ ጋር ላንግባባ እንችላለን እና በዲስከሽን ከሆነ ብንፋጠጥም ብዙ ቅሬታ አይኖርብኝም እና እኔ ለራሴ ብዙውን ነገር ስለተካፈልሁ ከዲሞንስትሬሽኑም ከብዙ ነገር ስላየሁኝ በጽሁፌም እንዳያችሁት አሁን ዘ ካርት ቢፎር ዘ ሆርስ የሚለውን አርቲክል ብታው እኔ ብዙ ጊዜ የማየው የኃይለ ሥላሴ መንግስት እንደዛ መናናድ በሆነ በህዝብ አመጽ በሪቮሉሽን ሳይሆን እንደዚሁ እኛ ባልገባን ነገር የወደቀ ነው ባይ ነኝ። ሪቮሉሽን የኢትዮጵያ ሪቮሉሽን የሚለው መልክ እያያዘ የሄደው ኖ ይህን ከማለት በፊት ብዙ ከኔ ጀምሮ የማናውቀው ነገር አለ። ይሄ ምንድን ነው? እንደ ጀመረ ለምሳሌ ሪቮሉሽኑ እንደ እንትኑ ዲሞንስትሬሽኑ ወይም ደግሞ ሴክተር ሪቪው የምንለው እንደወጣ እንግዲህ ሴክተር ሪቪው የምንለው የወጣው ጃንዋሪ ቢግኒንግ ጃንዋሪ የወጣው ዲሞንስትሬሽኖች መካሄድ ሲጀምሩ ወይም ተቃውሞ ሴክተር ሪቪው መቃወም ማለት ነው የትምህርት ለውጥ ወይም ደግሞ በአንደኛ ደረጃ የተማሩ ልጆች ሁለተኛ ደረጃ አራተኛ አምስተኛ ካላለፉ ወደ ሌላ ሁኔታ እንዲቀየሩ የስራ እድል እየፈለጉ ስራ እንዲይዙ የሚለውን ሴክተር ሪቪው በመቃወም ዲሞንስትሬሽንስ እና ሲደረግ እነዛ ዲሞንስትሬሽኖችም ብዙ አልነበሩም። የአክሊሉ ሀብተወልድ ካቢኔት እስከወደቀበት ድረስ በፍጹም ብዙ ዲሞንስትሬሽኖች አልተካሄዱም፣ ወይም 3 ወይም 4 ቢሆኑ ነው። እና የመጨረሻው ሜጀር ዲሞንስትሬሽን የምንለው የካቲት 22 በፈረንጅ ወይም ደግሞ 20 ምናምን አካባቢ የተካሄደው ነው። የሚሊተሪ እንትኖች ኦፊሰሮች ሁሉ ጆይን ያደረጉት። አሁን ይሄ ዲሞንስትሬሽን ካለው በአሁኑ ጊዜ ከሚካሄደው ተቃውሞ ጋር በሀገራችን ከሚካሄደው ተቃውሞ ጋር ሲታይ ሰማይና መሬት ነው። ምክንያቱም በአሁኑ ጊዜ ብዙ ዲሞንስትሬሽን ወያኔ ከገባ ጀምሮ ብዙ ዲሞንስትሬሽኖች ተካሂደዋል፣ ብዙ ተጋድሎች ተዳርገዋል። ግን ለወያኔ መውደቅ ምክንያቱ ነው አላገኘናቸውም። እና እነዛ ዲሞንስትሬሽኖችም 3ም ሆኑ 4 የተካሄዱት ለኃይለ ሥላሴ መንግስት መውደቅ በምንም ተአምር ምክንያት መሆን አልነበረባቸው፣ ለካቢኔቱ መውደቅ ለካቢኔቱ መውረድ ምክንያት መሆን አልነበረባቸውም። እንደውም በአሁኑ ጊዜ ራሴን ማምንበት ነው የአንዳንድ ዲሞንስትሬሽን የማድረግ በየቦታው የመናገር የመሳደም ካለፉት ሁለት ስርዓቶች ጋር ስናስተያየው የተሻለ በሹካ ምን ማለት በማንኪያ የምትላስ የሆነች መጠነኛ ዲሞክራሲ እንደነበረ ነው የሚያሳየና እና ያ ካቢኔት ያክሉ አብቶል ካቢኔት የሚባለው 27 ወይም 28 ይካቲት በፈረንጅ ወደቀ የሚባለው ምክንያቱን በትክክል አናውቀውም። ምክንያቱም በዛን ጊዜ የህዝቡ አመጽ የምንለው ወይም ደግሞ ህዝቡ ወይ ሁሉ የተነሳበት ቀን አናስተውስም። የነበረው ዲሞንስትሬሽን አዲስ አበባና ካንዳን ከተማዎች የነበሩ እነሱ ደግሞ ሃይሌ ሊሚትድ ነበሩ። በአገሪቷ ውስጥ በአሁኑ ጊዜ እንደምናየው የነበረ ተቃውሞ አልነበረም። ካቢኔት ለማውረድ የሚያስችል ተቃውሞ ከጠረፍ እስከ ጠረፍ የተካሄደ ተቃውሞ አንዳንድ ሰዎች እንደሚያወሩት እንደዚህ አይነት ሁኔታ አልነበረም። እና ይህ አክሊሉ ሀብተወልድ ካቢኔት መውረድ የውስጡን ሁኔታ የሚያውቁት ይህ ካቢኔት ወይም ደግሞ የፕራይም ሚኒስተሩን ወይም የትእዛዝ አክሊሉ ሀብተወልድን ግንኙነት ከኃይለ ሥላሴ ጋር የነበረውን የሚያውቁ ሰዎች ከዛም ደግሞ በስብሰባው የተገኙ ሰዎች አንዳንድ ሁኔታዎችን ሊያውቁ ይችላሉ። ግን አብዛኛው ህዝብ ግን እስካሁን ድረስ ከኔ ጀምሮ እንደታወረ ነው። እንደዚሁ ከኔ እንደነገሩኝ ከሆነ ወይም ደግሞ ከከሌ እንደሰማሁት ከሆነ የሚባል ነገር ነው እንጂ የምናውቀው በትክክል እንግዲህ ራሳችንም የምናስበው ወይም ኃይለ ሥላሴ ወረዱ ብለዋቸው ወይም ደግሞ በሆነ ነገር እስኪኛ ከወረነ የት አባታቸው ይደርሳሉ በሚል ሁኔታ ካልሆነ ይሄ ነው የምንለው ሊያስተምረን ኮንክሪትሊ ይሄ ነው የሚባል ምክንያት የተነገረን እስካሁን ድረስ የለም። እና እኔ ለራሴ የማየው ለካቢኔቱም ወይም ደግሞ በተለይ ኃይለ ሥላሴን የነበረውን ሂውጅ የሆነ ስልጣን የማዳከም ከምለው አንዱ ሞስት ፕሮባብሊ የራሳቸው የእድሜያቸው መግፋት ያለው በኢንተርናሽናል ደረጃ የነበረው የኦይል ክራይሲስ እና ከነሱ ጋር ከነበረው ሁኔታ ጋር ዲል ማድረግ አለመቻላቸው ነገሮችን በነበሩት ግፊቶች ላይ አስፈላጊ የሆኑትን በጊዜው ከዛ በፊት ሊያደርጉ የነበሩት ሁኔታዎች አለመቻላቸው እና እነዚህን ሶስተኛው ፋክተር ለጊዜው ጠፍቶብኛል። እነዚህን ፋክተሮች ነው እንጂ ማያቸው የሚመስለኝ ኮንትሪቢዩት ያደረጉለታቸው ጊዜያዊ እንትን ምንድነው የሚባለው የስልጣን መዳከም ከዛም ደግሞ ቀስ በቀስ መውደቅ እንደዚህ ሁኔታዎች ነው እንጂ ምለው በትክክል የህዝቡ በአንድ ጊዜ ሆይ ብሎ ኃይለ ሥላሴ በቃዎት መውደቅ አለበት ብሎ ከየ ሜጀርም እንኳን ባይሆን ከየከተማው ያየነው ነገር የለም ለማለት ነው። እና ይሄ ሌላው ደግሞ ከሱ አልፎ የተለያዩ ድሎች ነበሩ። እነሱ ምንድናቸው? እስከ ጁን ድረስ ይንቀሳቀሱ ነበር፣ በየቦታው ሄዱ ነበር። ለምሳሌ ብናስታውስ ጁን 74 ማለት ነው ወይም ደግሞ 66 በእኛ አቆጣጠር የኦርጋናይዜሽን ኦፍ አፍሪካ ዩኒቲ ስብሰባ የመሪዎች ወይም ደግሞ የአፍሪካ መሪዎች ማለት ነው ስብሰባ ሞቃዲሾ ነው የነበረው። በዛን ጊዜ ሂደው ተካፍለዋል። እና ሁኔታው ከእድሜያቸው ጋር የተያያዘ ባይሆን ኑሮ ይሄ ነገር እየከፋ ነው፣ ይሄ ነገር እያማረኝ አይደለም የሄደው የሚል ስሜት ቢኖራቸው ኑሮ ለምን የኢትዮጵያ ሕዝብ እንደሚወዳቸው ያውቃሉ። የዓለም ሕዝብ እንደሚያከብራቸው ያውቃሉ። ለአፍሪካ ሕዝብ ባለውለታ ናቸው። ለምን በዛን ጊዜ ሞቃዲሾም ራሱ ቀርተው ወይም በሞቃዲሾ በኩል ሌላ ሀገር ገብተው ሁኔታው የሚካሄደው ሁኔታ በኢትዮጵያ ጥሩ አይመስለኝም እና እርምጃ እንዲወሰድበት ፈልጋለሁ እንዴ አላሉ። ይሄ ሁሉ ለብዙዎቻችን ግልጽ አይደለም። እሱ እንደሱ አይነት እርምጃ መውሰድ ተተው ተመልሰው ነው አዲስ አበባ የመጡት እና ሁኔታው ራሱ አንዳንድ ከዛ አዲስ አበባ የነበራችሁ ካላችሁ ታስታውሱት ነው ሁኔታው በአጠቃላይ ቀስ በቀስ መልክ ያዘ የሄደ ነገር ነው። ሌላው ቀርቶ እኔ እስከማስታውሰው ድረስ እና አንዳንድ ሰዎችም እኔ ማስታውሰው ሸር እንደሚያረጉ ተስፋለኝ ራሱ የበዛን ጊዜ የጦር ኃይሎች ኮሚቴ የሚባሉት ራሱ የሚነድፉት ስትራቴጂ የት እንደሚያደርሳቸው አትሊስት እስከ ይሄ ክረምት የምንለው በአገራችን ይሄ ጁን ጁላይ ምናምን እስከገባበት ድረስ ክሊር የሆነ ቪዥን እንዳልነበራቸው ነው የማስታውሰው እና ኦፍ ኮርስ ማሰር የጀመሩት ባለስልጣኖችን በወር ከምናምናቸው ነው ማሰር የጀመሩት። ግን በዛን ጊዜ ራሱ የሚታሰሩት ባለስልጣኑ ነጻሁን ቁስላሴ፣ ሌሎች እነ ይልማ ሸበሽ ብዙዎቹም እናስታውሳቸው በእንትኑ በምንድን ነው የሚባለው በሚሰጣቸው ትእዛዝ መታቸው አራተኛ ክፍለ ጦር ማመልከት አለባቸው ሲባሉ ማመጽ ይችሉ ነበር። አንመጣም፣ በምንም ምክንያት አንመጣም ማለት ግን ነገሩ እንደዛ አልነበረ። የሚያዩት አቀለው ነበር ያዩት። ሄደው ዝም ብለው ሪፖርት አድርገው ተነጋግረው የሚመለሱ ነገር ነበር የነበራቸው የመሰላቸው እና ሁኔታው እንደዚህ የሆነ የሄደ ነገር ነው እና ግን የኔ አሁን ከእናንተ ጋር በዛሬው ምሽት መለዋወጥ የምፈልገው ወይም ከእናንተ መማር የምፈልገው ለምን ነው የእኛም ህዝብ ሆነ የተማረው ክፍል ሆነ ወይም ደግሞ እንደውም የውጭ ሀገር ዜጋዎችም ብዙ እንትኖች ጽሁፎችን ፕሮዲውስ እንዳደረጉ እናውቃለን እና ከዛ ላይ ኃይለ ሥላሴን መንግስት የጣለው የኢትዮጵያ ሪቮሉሽን ነው የሚባለው እና ሪቮሉሽን የሆነው በእኔ ቪዥን በእኔ ከዛም ሁኜ ባየሁት ሁኔታ ሳየው ሪቮሉሽን የሆነው በኋላ ነው። ባለስልጣኖች የወረዱት ራሳቸው ናቸው። ወይም ደግሞ ባለስልጣኖች ስል የነበሩት የካቢኔቱ የአክሊሉ ሀብተወልድ ካቢኔት ማለት ከአክሊሉ ሀብተወልድ እና የራሱ ሚኒስትሮች በአጠቃላይ ማለት ነው። እና የኔ ጥያቄ አሁን ለእናንተም ከእናንተ ጋር መወያየት እንፈልግ፣ ምን አወረዳቸው፣ ምን ውረዱ ብሎ አወረዳቸው በዛን ጊዜ የሚለው እና ሁኔታው ይሄንን ያቀረቡት ምን ነው ለመነጋገር ነው። ከዛ አልፎ ወደ ዋናው እንትን ስንሄድ በተቻለኝ በምችለው አቅም ሁኔታውን ባጭሩና ሊገባን በሚችለው ሁኔታ አቀርበዋለሁ። የነበረው እንግዲህ ትግል ዋናው የትግሉ ምንድን ነው የሚባለው ፊት ለፊት ለማንኛውንም የችግር እንትን ያቀርብ የነበረው እንግዲህ ወጣቱ ነው። ያ ወጣቱ ደግሞ እንግዲህ በአሁኑ ጊዜ ወይም በአሁኑ ጊዜ ያ ትውልድ የምንለው ደግሞ እንግዲህ የፒአርፒ አክቲቪስት ወይም ደግሞ ለዛ ለውጥ ለማድረግ የተሰዋለት የህብረተሰብ ልጅ ነው። የእሱን ትግል ስናይ ኦፍኮርስ ትግሉ ማንኛችንም በአሁኑ ጊዜ ተመልሰን ስናየው በአብዛኛው ባለፈውም ተናግሬው ሊሆን ይችላል ወጣት የነበረ ነው እና እድሜው እንደው አቨሬጅ ብንወስድ ራሱ ከፒአርፒ ሊደርሽፕ እንኳን አቨሬጅ ብንወስድ በእኔ አስተሳሰብ ከ30 እና ከ32 እንደው ያንሳል እንጂ የሚበልጥ አይኖርም። እና ይሄ ትግል በሚካሄድበት ጊዜ አንደኛ ሁኔታው በሀገራችን የነበረው የፖለቲካል ኮንዲሽን ይፈቅድ ስላልነበረ አጥጋቢ የሆኑ ወይም ደግሞ ራሽናላይዝድ የሆኑ ወይም ራሽናል ልናያቸው የምንችል ስትራቴጂ የተገነባው አይመስለኝም። ሁኔታው የፖለቲካው ሁኔታ ይፈቅድ ስላልነበረ ብዙዎች ነገሮች ከኔ የበለጠ ብዙዎቻችሁ ከዚህ ክፍል ያላችሁ ታውቃላችሁ። በተለያዩ ሁኔታ በድብቅ እንደዛ ነበር የሚካሄዱት እና በዚህ ምክንያት ህዝቡ የሚያቀው ከህዝቡ ጋር የሚወያይበት ህዝቡን የትግሉ አካል የሚያደርግበት ኦፕን የሆኑ መንገዶች አልነበሩ እና በዚህ ምክንያት የተለያዩ ሁኔታዎች በተለያዩ የህብረተሰብ ዘርፎች እንዲካሄዱ ተደርገዋል። እና ስትራቴጂዎችም ሎንግ ተርም እና ወይም ሾርት ተርም እና ሎንግ ተርም የሚባሉ በሰፊው ጥናት የተደረገባቸው ህብረተሰቡ ለረጅም ጊዜ ሊደግፋቸው የሚችሉ ይሁኑ አይሁኑ ለብዙዎቻችን ያጠራጥራል። እና ዋናዎቹን ለምሳሌ ብናይ የኢትዮጵያ አብዛኛው የተማሪው የዋናው የትግሉ መነሻ የነበረው አንደኛ መሬት ላራሹ የሚል ነው። ሁለተኛ ያው እንግዲህ በኋላ እንትን ያለው ነው የይዘቱ ይድል ቢገኝ የነበረውን ስርዓት ጥሎ ሌላ ስርዓት ቢተካ ሶሻሊስት የሆነ ሲስተም ለመፍጠር ነው። ይሄ ነው እንግዲህ የነበረው ትግል። ብዙዎቻችን እንግዲህ ልጆች ብንሆንም ከዛም በኋላ አንዳንድ ነገሮችን በማያት እንደሚገባን እና ከልምድም እጥረትም ይሁን በተለያዩ ምክንያቶች እነዚህ ነገሮች ሳይሳኩ ቀርተዋል። ወይም ደግሞ ቀስ በቀስ ራሱ የህብረተሰቡ አካል የሆነው ለህብረተሰቡ መልክ አዝለታለሁ የሚለው ታጋይ ይዞት የነበረውን ዋና አላማ ደርግ እንደ ራሱ ፕሮግራም አድርጎ ሲወስደው ኔምሊ መሬት ላራሹ ሲል ደርግ ራሱ ሶሻሊዝምን የኔ ሶሻሊዝም ነው ሲል በነበረው ትግል ላይ የተለያዩ ችግሮች እንዲፈጠሩ አድርጓል። በተለያዩ የትግሉ አባላት ላይ ትግላችን ወይም ደግሞ የትግላችን ዋና መሰረቱ ከተወሰደ ምንድን ነው አሁን የሚቀረን የሚል ነገር እንዲያስቡና ከመሀላቸው አንዳንድ ችግሮች እንዲፈጠር እንዳደረገ ነው የሚገባና እና በአጠቃላይ በነበሩ በተለያዩ ፋክተሮች ሲስተሙ ባለመፈቀዱ የተከማቹ ወይም ደግሞ አኩሙሌት ያደረግናቸው የስልት ወይም የስትራቴጂ ኤክስፒሪየንስ አለመኖራቸው እነዚህ ሁሉ በአንድ ላይ ተጠራቅመው የታሰበው ውጤት እንዳይሳካ ሆኗል። ግን ለብዙዎቻችን በተለይ በዛሬው ቀን ማያት ያለብን ብዙዎቻችን ተኝተንም ተነስተንም ራሳችን ኖክ የሚያደርገን ነገር አለ። የኢትዮጵያ ወጣት የኢትዮጵያ ሕዝብ ዋናው ባክቦኑ ነው፣ ዋናው አካሉ ነው። እና ትግሉ መሳካት የነበረበት ለዛ ትውልድ ነበረ። ግን ለዛ ትውልድ ሳይሆን ያ ትውልድ ከሚፈልገው የተለየ ውጤት ለሚፈልጉ ሰዎች ነው ትግሉ ሊሳካ የቻለው። ኔምሊ ለኢፒኤልኤፍ እና ወይም ድሮ ኤልኤፍ ለሚባለው እና ከዛ ከእሱ ጋር ለተቀናጀው ለቲፒኤልኤፍ እና ኢፒአርፒ የዛ ሁሉ ወጣት ድጋፍ እያለው ህዝቡ እየደገፈው ከማንኛቸውም ከሁለቱ አሁን ካነሳዋቸው የበለጠ አካል ሆኖ ሳለ ለምን ለዚህኛው ብዙ እንዲሳካለት ለሚፈልገው ቀርቶ ለነዛ ሊሳካለት እንደቻለ የትግሉ ተሳታፊ የሆኑ ተናግረውት ሊሆን ይችላል። ግን እነዚህን የመሰሉ ሁኔታዎች ወይም ደግሞ ጥያቄዎች እኔንና እኔን የመሰሉ ሰዎች አለና እኔ ለራሴ ብዙ ጊዜ ጠይቃለሁ፣ ይሄን እንዴት እንደዚህ ሊሆን ይችላል? እንዴት የታሰበው ቀርቶ ወይም ደግሞ ሰፊ ድጋፍ ያለው የህዝቡ በአጠቃላይ ድጋፍ ያለው ቀርቶ ከሱ በኋላ አንዳንድ ሀሳብ አጠንጥነው አንዳንድ ነገር የጀመሩት ሊሳካላቸው ይችላል የሚል ጥያቄ ብዙ ጊዜ ራሴን ጠይቃለሁ። ከዛ በኋላ በተለያዩ ሁኔታዎች በደርግም ሆነ እንግዲህ ፕሮባብሊ ብዙዎቻችን መሆኑ ጥሩ ነው ልንል እንችላለን፣ መሆንም አልነበረም ልንል እንችላለን። የከተማው ጦርነት በከተማ መካሄድ አለበት ተብሎ ይደረግ የነበረው ችግር ከነዛ ሊደርስ የማይችል ውድቀት ፕሮባብሊ በዚህኛው አድርሶበት ሊሆን ይችላል። ምክንያቱም የትግሉ አካል የነበሩ ከሁለቱም ቦታ ስለሚኖሩ የከተማው ትግል ሲካሄድ ደርግ አንዳንድ ሰዎችን ከእጁ ሊያስገባ ይችላል። እነሱ ደግሞ ከሌላ ቦታ ላሉት አንዳንድ አስተዋጽኦ ሊያደርጉ ይችላሉ። በሌላ አባባል አስተዋጽኦ ሲል ፖዚቲቭ ማለት አይደለም። እና ይሄ የከተማው ትግል በሌላው ኤሪያ በገጠሪቱ ኢትዮጵያ ላለው ትግል ለዛ ትውልድ ትግል ምን አይነት አስተዋጽኦ እንዳደረገ ከዚህ በፊት ተነጋግራችሁበት ይሁን አይሁን አላቅም። እኔ ግን በአሁኑ ጊዜ አስባለሁ እሱ እንደዚህ አድርጎ ሊሆን ይችላል የሚል እንትን አስተሳሰብ አስባለሁ አንዳንድ ጊዜ። እና በዚህ በእነዚህ ምክንያቶች በዛም በነበረውም ከሌሎችም ኃይሎች ጋር በኋላም ከፒኤልኤፍም ከምናም ጋር ሆኖ ትግሉ ያው ከመልኩን ካጣ በኋላ በአገራችን ከሁለቱ ሜን በአሁኑ ጊዜ ኢትዮጵያ ጠላት ከምንላቸው ከፒኤልኤፍ እና ከበኋላ ፒኤልኤፍ የሆነው ማለት ነው ከኤልኤፍ ፒኤልኤፍ የሆነው እና ከቲፒኤልኤፍ በስተቀር በኢትዮጵያ መሬት ላይ ይሄ ነው የምንለው እኔ ለራሴ የማስታውሰው ደርግንም ሆነ ወያኔን ሊያስደነግጥ ሊያስፈራራ የሚችል ኃይል እንደነበረ በኢትዮጵያ መሬት ላይ አላስታውስም። ማለቴ ፒአርፒ የገጠሪቱ ኢትዮጵያንም ከለቀቀ በኋላ በከተማም ያው ወጣቱ አልቆ ሁኔታው እንግዲህ ከ78 በኋላ ማለት ነው። ከዛ በኋላ በኢትዮጵያ ምድር ላይ ደርግንም ለመዋጋት ወይም ደግሞ ከኢትዮጵያን ከደርግ ነጻ ለማውጣት ወያኔም ከገባ በኋላ በወያኔ ላይ ኢፌክቲቭ የሆነ ትግል ወይም ሬዚስታንስ ሲያካሄድ የነበረ ኃይል የምናቀው ኑሮ አይተን ኑሮ ያቀም የሚል አስተሳሰብ አለኝ። አትሊስት እንትኖች አንዳንድ በየቦታው እንደዚሁ ቸክ ልናረጋቸው የማንችል አንዳንድ ግሩፖች በዚህ እንዋጋለን በዚህ ቦታ አለን ቢሉም ወያኔንም ሆነ ደርግን ከሁለቱ ሜጀር ግሩፖች በስተቀር ለኢትዮጵያ አንድነት የቆመ ኢትዮጵያ ዲሞክራታይዝድ መሆን አለባት የሚል ይሄ ነው የምንለው እንትን የነበረበት ጊዜ አላቅም። እስከ አሁን ይሄ የ2005 ምርጫ እስከ መጣበት ጊዜ ድረስ ኦፍ ኮርስ የምናቀው ከ 20 አመት ጀምሮ እስካሁን ድረስ የተለያዩ ፖለቲካል ፓርቲዎች በውጭ ሀገር በተለይ ይመጣሉ ይሄዳሉ እሱን እናቃለን። ግን ወያኔም ሳይመጣ ደርግን ያስፈራሩበት ዘመን ኑሮ ያቅም ያስደነግጡበት ዘመን ኑሮ ያቅም ወያኔም ከመጣ በኋላ ወያኔን የሚያስገድዱበት የሚያስጨንቁበት የሚያስፈራሩበት ሜቶድም መካኒዝምም የነበረበት ጊዜ አልነበረም እስከ 2005 ድረስ። እና ሁኔታው ኢፒአርፒ ከነበረበት ቦታ ከለቀቀ ጀምሮ እስከ 2005 ድረስ የኢትዮጵያ ሬዚስታንስ ቀዝቅዞ ወይም ደግሞ ቅርም አይላቸው ከሆነ እንደዚሁ ተንኮላሽቶ ነው የቆየው የሚል አስተሳሰብ ነው ያለኝ። እና ከብዙ እንትሉም በኢትዮጵያ ህዝብም አገር ውስጥም ያለው ውጭም ያለው በሁኔታው ባለው በፖለቲካው ሁኔታ ተስፋ ቆርጦ ማለት ባልችልም ብዙ ትኩረት ሳይሰጠው ነው የቆየ ለረጅም ጊዜ። እና ከብዙ ላይ ውጣ ውረድ ጊዜ በኋላ ይሄ የ2005 አሁን ያየነው የምርጫ እድል መጥቷል። እኔ በጽሁፌም ከመጀመሪያው ይሄ በተለይ በኦክቶበር እና በኖቬምበር 2005 ካወጣሁት ጽሁፍ ላይ ይሄ እንትኑ ሜጀር ኢንስቲትዩሽኖች ዲሞክራታይዝ ሳይሆኑ ኤሌክሽን መካሄድ አልነበረበትም ከሚለው ጽሁፌ ላይም እንዳልኩት ማንኛውም ሰው እንደሚያምንበት ከምርጫውን በፊት ከምርጫውን በኋላ ብዙዎቻችን የምናምነው ምርጫው ብዙ አስተዋጽኦ ሊያደርግ የሚችለው ኢኒሼቲቭም የወያኔ ነው፣ ብዙም አስተዋጽኦ ሊያደርግ የሚችለው የወያኔ ነው የሚል ነበረ። እና ይሄ ደግሞ የተሳሳተ አልነበረም። እና ከምርጫው በፊት አስፈላጊ የሆኑ መደረግ የነበረባቸው የዲፕሎማቲክ ጦርነቶች፣ የዲፕሎማቲክ ፍጥጫዎች ከወያኔ ጋር አልተካሄዱም። የዓለም አቀፍ ድጋፍም አልተጠየቀም እስከ በሚያስፈልገው ደረጃ። የኢትዮጵያ ዳያስፖራም ድጋፍ ከምርጫው በኋላ በተነሳበት ደረጃ እንዲነሳ አልተደረገም። መደረግ የነበረበት እንደውም ከምርጫው በኋላ ያካሄድ ነው ትግል መካሄድ የነበረበት በዛን ጊዜ ነው። እሱም ምንድን ነው የእነዚህ ሜጀር ኢንስቲትዩሽንስ የምንላቸው ወይም ለጊዜው አላስታውስም ስሙን የዲሞክራታይዜሽን መነሻ መጀመሪያ የምንላቸው የእነዚህ ኢንስቲትዩሽኖች እነ ጁዲሻሪ ሲስተም፣ እነ ኤሌክሽን ቦርድ፣ እነ ሚዲያ የመሰሉት፣ እነ አርምድ ፎርስ የመሰሉት የህዝቡ አካል የሆኑት ከህዝቡ እጅ ሲገቡ ነው የዲሞክራታይዜሽን ፕሮሰስ የሚሆነው። እና እሱ ሳይሆን አስፈላጊው አንድነት ሳይፈጠር፣ አስፈላጊው አንድነት በማን በኩል? በህዝቡ እና በተቃዋሚዎች መካከል አንድነት፣ በቂ አንድነት ሳይፈጠር፣ በቂ ቪዥን ሳይገነባ፣ በቂ ኮንፍሮንቴሽን የሚፈጠርበት ከወያኔ ጋር ሳይገነባ ነው ምርጫው የተካሄደው። እና ወያኔ በሚፈልገው ሁኔታ ወያኔ ከዓለም አቀፍ ጋር ያለውን ግንኙነት የውሸት ዲሞክራሲ እንደሚያካሄድ ኦፕን እንደሆነ ለማሳየት ያደረገው ምርጫ እንደነበረ ብዙዎቻችን ጽፈናል። ብዙዎቹም በኢንተርቪውም ከኔ የተሻሉ ሰዎች በተለያዩ ሁኔታ አብራርተውታል። እና ይሄ የሚያሳየው ምንድን ነው? በመጥፎ ሁኔታ ያለን ሰውና የሞተን ሰው በባህላችን መውቀስም ወይም ማንሳትም ጥሩ አይደለም ይባላል። አምንበታለሁ፣ ልቀበለው እፈልጋለሁ። ግን ሆኖም ግን የሚያሳየው ያው አለመግባባት ነው። በዚህኛው ወገን ያለው ነው ይሄ እኮ ካልሆነ የምናደርገው ሁሉ ነገር ተስፋ አይኖረውም የሚል ከሆነ ነው። ያኛው ደግሞ ነው እኔ የሰጠኝን ነገር ተቀብዬ እገባለሁ ካለ በሁለቱ መካከል ወይም ደግሞ በሁለቱ ጓድ ከብ በሚባሉት ወይም ደግሞ በሌላ አባባል ተቃዋሚ በሚባሉት መካከል ያ ችግር እንዳለ ነው ከዛ ምርጫ ውስጥ የተገባው። ሁለቱን ተመሳሳይ ነው ባይባልም በቂ ጥረት ባለመደረጉ ምን ነው የሚያስታውሰን? በኢሮፕ ማለቴ በበርሊን፣ በፍራንክፈርት፣ በፓሪስ የነበረው ችግር ከፒአርፒ ሊደሮች ጋር የነበረው ስብሰባ የነበረው አለመግባባት የረጅም ጊዜ ውይይት እንዳልተደረገበት እዚህ ልናል። ከነ ኃይሌ ፊደ ጋር ከነ ነገደ ጎበዜ ጋር ያኔ ተማሪዎች ሆነው ከዚህ እነ መላኩ ተገኘ ሌሎችም ፒአርፒን የሚወክሉ ሰዎች ከነሱ ጋር የሚነጋገሩ የነበሩ የተካሄዱ ዲስከሽኖች ያንን ከፍተኛ ልዩነት ያንን እንደዛ አይነት ሜጀር ኢፌክት ሊኖረው የሚችል ልዩነት የሚያስፈልገው በቂ ውይይት የተደረገበት አይመስለኝም። እና ኃይሌ ፊደ ኢትዮጵያ ከመግባታቸው ፊት እነ ዶክተር ነገደ ጎበዜ ኢትዮጵያ ከመግባታቸው ፊት እና አሁንም ቢሆን ይሄ ምርጫ ሲደረግ ወይም ከመደረጉ በፊት አስፈላጊ የሆኑ ዲስከሽኖች ሌትና ቀን ጉዳዩ የሚያገባቸው የተቋሚ ባለስልጣኖች ጊዜ ወስደው የተፋጩባቸው አይመስለኝም። እና ይሄ በመሆኑ ሁኔታዎች በደንብ ከሚያስፈልጋቸው ውይይት ሳይደረግባቸው የሚያስፈልጋቸው ስራ ሳይሰራባቸው ከዛ ሁኔታው ስለተገባ አሁን ካለንበት ሁኔታ ደርሰናል። እና ምርጫውም እንደተደረገ ወያኔ የኢትዮጵያን ህዝብ ድምጽ ሲቀማ በ16/2000 አሁን ሮብ 2 አመት ይሆነዋል የሚከተረው ቹስዴ ወይ ወንስዴ 2 አመት ይሆነዋል የኢትዮጵያ ህዝብ በኢትዮጵያ ቴሌቪዥን ቀርቦ ሲቀማ የኢትዮጵያ ህዝብ ይወሰደው እርምጃ ይጣ። እንደውም ከመጀመሪያ ኢንትሮዳክሽን ላይ የተናገርኩት የኢትዮጵያ ህዝብ አመጸኛ ከሆነ በእውነት ነው የምላቸው ወንድሞችና እህቶች የምታዳምጡኝ፣ በዛ ቀን ነበር የኢትዮጵያ ህዝብ መነሳት ያለበት። በዛ ቀን ነበር ወያኔ ደፍሮ ኮምፒውተር በሌለበት ሀገር ኮምፒውተራይዝድ ባልሆነ ሲስተም አሸንፊያለሁ ብሎ ካሁን በኋላ ይሄንንም ቀስ ብዬን አስቤበት ነው እንደገና ተቆጥሮ እንደገና ታስቦበት የሚታወጀው። እስከዛ ድረስ ማንም ሰው ይሄን ማድረግ አይችልም፣ መብታቸውን ቀምቻቸዋለሁ፣ ምንም ነገር ማድረግ አልችልም ሲል በዛን ጊዜ ነበር የኢትዮጵያ ህዝብ መነሳት ያለበት። እኛም በእውነቱ ነው የምላችሁ የነቃ ነው በዛን ጊዜ ከተኛንበት ቦታ የነቃ ነው። እና ሁኔታው በትክክል በዛን ጊዜ ተስፋ የሚሰጥ አንድነት የፈጠርነ የዛሬ 2 አመት ማለት ነው አንድነት የፈጠርነ በወያኔ ላይ ብዙ ችግር ፈጥረንበት ባለን አንድነት ችግር ፈጥረንበት የሀገራችን ህዝብ የሚፈልገውን ፍላጎት ከግቡ እናደርሳለን ብለን ነበር። ግን አልሆነም። ይሄ አልሆነው ለምን ነው? ያልሆነው ለምን ነው? በተለያየ ሁኔታውን በተለያየ አስተሳሰብ በተለያየ መነጽር ልናየው እንችላለን። እኔ ለራሴ ግን የሚገባኝ እማየው በትክክል በየቦታው የምንነጋገረው የምናካሄደው የትግል ይዘት ለህዝባችን ለወደፊት ደህንነት ነፃ መውጣት ሆኖ አላገኘሁትም። እንደሱ ሆኖ አላገኘሁትም። በእውነት ለመናገር ለግሩፕ ለራሳችን አይዲዮሎጂ ራሳችን ኦሪየንት ለሆነበት አስተሳሰብ ነው እንጂ የሚመስለኝ እንጂ ለሀገራችን ለራሳችን ከሆነ ያ ትግል ከዛ ከጉረቤቴ ወይም ደግሞ ከዛኛው የተለየ ትግል ያላካሄድ አልችልም። እና በተለያየ በግል በራሳችን አስተሳሰብ በራሳችን ፐርሰናል ፐርስፔክቲቭ ስለምናየው ጉዳዩን እኛ በዚህኛው መንገድ ነው የኔ አላማ የኔ መንገድ በሚል ሁኔታ ስለምናየው አንድ የሆነ መስመር ልንፈጥር አልቻለም። እና አሁን እምናየው ሁኔታ ምንድነው? ለሳሳት ይችላል ሆነ ግን እነ እንደሚመስለኝ ግን ብዙ ነገር የነበረው የተስፋ በእኛ ማለት ነው እየታንኮታኮተ የወያኔ ኃይል እየተጠናከረ ወያኔ አስፈላጊ የሆነውን የሚፈልገውን ድጋፍ ቀስ በቀስ ሪካቨር እያደረገ እያስተካከለ የኛ ሰዎች የኛ ጓደኞች የኛ ጉረቤቶች የምንላቸው ወደ ወያኔ እየሄዱ ወያኔ ጋር ጆይን ባደርጉ ግን ከሀገሪቷ ከሄዱና መልካቸው ፊታቸውን ካሳዩ ስርዓቱን እንደሚደግፉት ወይም ደግሞ እንዳልከፋቸው ማለት ነው እና እንደሱ ባለበት ሁኔታ ነው ያለነው። በሌላ በኩል ደግሞ ከዚህ ያለነው ባለፈው ታመር ላይ እንዳልሁት የምንገናኝበት ጊዜ እየቀነሰ የምንደዋወልበት የስልክ መጠን እየቀነሰ ብንገናኝ ከማንጣጣምበት ሁኔታ እንደሱ ያለነው ያለነው እና ሁኔታው ይሄ ሆኖ ሳለ ግን ስቲል የተለያዩ ወገኖች በተለያየ ሁኔታ ወያኔን ስቲል እናስወግዳለን ይላሉ። አንደኛው ስቲል በሰላሙ ትግል መቀጠልና በሰላሙ ትግል እናወርደው እንችላለን የሚል ነው። ናው በሰላም ትግል ወያኔ የሚወርድበት አንድ መንገድ አለ። እሱም ህዝቡ በቃን አንፈልግም ብሎ አንድ አካል አንድ ክንድ ሲሆን ነው። እሱ እስካልሆነ ድረስ ግን ወያኔ ብዙ ተራራ ብዙ አቀበት ወጥቶ ነው ይሄን ስልጣን ያዘው እና እኔ ሳልሆን ራስ ወያኔም የተናገረ ይመስለኛል ከፈለጋችሁ እንደዚህ አድርጋችሁ ሰዱ እንጂ እንደዚሁ በቀላሉ የምትጣጩ ወይም ደግሞ ይሄን ኃይል ሸር የምታደርጉት አይደለም ብሎ ተናግሮ እንደጋግሞ እና ከዛም አልፎ ደግሞ በግልጽ በጥሩ አማርኛ እኔ የምፈልገው ኢንዲፔንደንት የሆነ ኦፖዚሽን አይደለም፣ እኔ የምፈልገው ሎያል ኦፖዚሽን ነው። ሎያል ኦፖዚሽን ከሆናችሁ መሻረክ እንችላለን፣ በጥሩ ሁኔታ አብረን መኖር እንችላለን። አንዳንድ ጊዜ እየተሳደባችሁ የፈለጋችሁትን ስደውኝ ኦፖዚሽን ሆናችሁ አብረን መስራት እንችላለን። ከዛ አልፎ ግን ምንም ነገር አይቻልም። ኢንዲፔንደንት የሆነ ኦፖዚሽን እኔ እቺ ኢትዮጵያ የምትባለው አገር በእኔ ቁጥጥር ስር እስካለች ድረስ ማንም ሰው ኦፖዚሽን ሊሆን አይችልም ብሎ ደግሞ ተናግሯል። እና ለውጥ የሚፈልግ ከሆነ ኢትዮጵያ ዝም ብሎ በቂ ወይም ካሮትም ስቲኩም ሳይያዝ መደራደር አለብህ እያለ ደብዳቤ ብንጽፍ አነበውም። አዲስ አበባ ብንሄድ ያስረናል እነ አበራ የማን እንዳገለ እንዳደረገው ያሰራናል ዝም ብለን አዲስ አበባ ማለት ይሄ ነው እንትኑ። እና የኢትዮጵያ ልብ አግኝቶ ለውጥ ፈልጋለሁ ብሎ እስካለ ድረስ ዝም ብሎ የሰላምም ለውጥ አይኖርም። እና ለውጡ በሰላም በማስገደድ ቢሆን ይሄ የተጠናከረ ኃይል አንድ የሆነ እንዳሸዋ የማይንሸራሸር ኃይል ሲፈጠር ብቻ ነው ሊያስገድደው የሚችለው። ሌላው ሚንስ ከብዙ ወገኖች የምንሰማው በጉልበት ኃይል ወይም በአርምድ ስትራግል እንጥለዋለን የሚል እሱም ራሱ የሚባለው አንድነት በሌለበት ዓለም ነው። አንድነት የኢትዮጵያ ሕዝብ አንድ ሳይሆን እርስ በራሳችን ተጣልተን በዛ ላይ ነው እንግዲህ አርምድ ስትራግል ልናካሄድ እንችላለን የምንለው። ያውም ደግሞ ቀዝቃዛው ጦርነት ባለቀበት ዓለም ነው እንግዲህ አርምድ ስትራግል ልናካሄድ እንችላለን። እና እሱ እንዴት ነው ሊሆን የሚችለው? እንግዲህ በድሮ ጊዜ ብዙዎቻችን እንደምናውቀው በአፍሪካ ዓለም ከዚህኛው ለምሳሌ ኢትዮጵያ ከምዕራቡ ሀገር ጋር ምዕራብ የምንለው እንግዲህ ወይ ይሄን አሜሪካን እና ዩሮፕ ምናምን አውስትራሊያን ነው ከሱ ጋር ጥሩ የኢኮኖሚክ እና የፖለቲካ ሪሌሽንሺፕ ይኖራት። ሌላው ደግሞ ሌላው ዓለም እነዚህ ኢስት ብሎክ የምንላቸው እነ ቼኮስላቫኪያ እነ ሮማኒያ ኢንክሉዲንግ ዋናው ራሽያ ምናምን ከነሱ ድጋፍ ማግኘት ይቻላል። እና በዛን ጊዜ እንግዲህ የአፍሪካ መሬት የመደባደቢያ የእነሱ መሳሪያ እየገዛን እንደዛ የምንበት ዓለም ነው የነበረው። ግን አሁን ያሁሉ አልቋል። እና ከዛም አልፎ ደግሞ ስምምነት በሌለበት አገር ሰው እርስ በርሱ አብሮ የጋራ ጠላቱን ለማሸነፍ የጥሩ ምክክር በማካሄድበት አገር ምን አይነት አርምድ ስትራግል ነው ሊካሄድ የሚችለው? እንደዚሁ የግል ተስፋ ወይም የግል ቢዝነስ ካልሆነ አርምድ ስትራግል ቪዚብል አይደለም፣ ለኢትዮጵያ ሕዝብ ተስፋ የሚሰጥ አይደለም። በትክክል ከብዙዎቹ ግንኙነት አለን ከኤርትራ ገቨርመንት ጋር ከሚሉት ሰዎች የማቀው ብዙ ነገር የለም። እና በምን ሁኔታ ራሱ ያኛው ኃይል እንኳን አስፈላጊ የሆነውን እርዳታ እንኳን ቢያደርግ አሁን ያለውን የወያኔን ኃይል ያውም በምዕራቡ ሀገር በሆኑ ጊዜ እንትን እያለ የሚቋቋም ኃይል ራሱ መመስረትም ማጠናከርም ከምንችልበት ደረጃ ወይም ደግሞ ያን የምናጠናክርበት መንገድም ከሚያስኬደን ሁኔታ የደረስንበት ነገር የለም። እሱ ባለበት ሁኔታ አርምድ ስትራግሉም ለእኔ ለራሴ እስከሚገባኝ ድረስ የሚያስኬድ መንገድ አይደለም። እሱን ለምን ነው የምንለው? ይሄ ቀዝቃዛው ጦርነት አለቀ ከምንልበት ጊዜ ጀምሮ በአሁኑ ጊዜ ብዙ አፍሪካ ሀገሮችን ብናይ በጦርነት እኔ እንትን ገሬላ የምንበለው ሪቤል ግሩፕ የምንበለው መንግስት ጥሎ ኃይል የያዘ አገር የለም። እንደውም በአሁኑ ጊዜ በብዙ አፍሪካ ሀገሮች በኡጋንዳም የነበሩ አሁን ዘ ሎርድ ሬዚስታንስ የሚባለውም አሁን ታርቆ ድርድሩን እየጨረሰ ነው። እና ራሱ ሬዚስታንሱም ወይም ደግሞ የተኩስ ማቆም ካቆሙ ለተወሰነ ጊዜ አይ ቲንክ ወይ 10 ወር ወይ 15 ወር ያልፈዋል። እና ከሌላ እስከምለው ድረስ እንግዲህ ያለው በቻድ በኩል ያለው ነው። በቻድ እነዚህ በቻድ እንግዲህ እንደምትለው ሱዳኒዞች ተረዳሱ የሱዳን መንግስት ይረዳል የሚባል ነገር አለ። እና እነሱም ቢሆን እስካሁን ድረስ ያገባደዱት ወይም ደግሞ ድሮ የዛሬ 5 አመት ወይም 10 አመት ከነበራቸው ኃይል ያጠናከሩት ኃይል የለም። እና በአጠቃላይ ምንድነው ተስፋ ሰጭ አይደለም ነው ባይነኝ። እኔ እንደው ፒሲሚስቲክ ሆን ካትበሉኝ እንጂ እንትኑ የሚወራው በጦርነት ምናምን የሚለው ተስፋ ሰጭ አይደለም። ሌላው ላንስማማ እንችላለን። ሌላው ወያኔ ቅድም እንዳልኩት በሀገራችን ሎያል ኦፖዚሽን ይፈልጋል፣ ግን ኢፌክቲቭ የሆነ ኢንዲፔንደንት የሆነ ኦፖዚሽን አይፈልግም። ይህንን ስለማይፈልግ ወያኔ ከሚፈልገው ውጭ የተጠናከረ ህዝቡ ሊደግፈው የሚችል ኦፖዚሽን ወያኔ ያለ በኢትዮጵያ ምድር ላይ ሊጠናከር አይችልም። ወያኔ ከሚፈልገው ውጭ ሆኖ ሲያገኘው ቀስ እያለ ተደብቆም ሆነ ፊት ለፊትም ሆነ አንገቱን ይለዋል እና ሊሆን አይችልም። የውጭስ ውጭ አለው ምንድን ነው መሆን ያለበት? በውጭ ዓለም ኦፖዚሽን ወያኔን የሚቃረን የፖለቲካል ድርጅት ሊኖር ይችላል ወይ? ፐርስፔክቲቭስ ምንድን ነው? ኢፌክቲቭሊ እንትን ሊሆን ይችላል ወይ? ኃይል አግኝቶ አንሰር አርቶ የኢትዮጵያን ህዝብ የሚያነሳሳበት እድል ሊፈጠር ይችላል ወይ የሚለውን እንየው። ናው ከዚህ ክፍል ብዙ ሰዎች እንዳላችሁ 100% ባልተማመንም ታሪክን እንደኔ ያያችሁ ልትኖሩ ትችላላችሁ። እና እንደሱ ብናየው እኔ በአፍሪካ የአፍሪካዊ ኦፖዚሽን የሚባል በውጭ ዓለም የዲያስፖራ ኮሚኒቲ ተጠናክሮ ያለውን አገር ቤት ያለውን ሪፕሬሲቭ ሪጂም እንደዚህ ልበለው ህዝቡን አነሳስቶ ያለውን ሪጂም ሲያዳክም እና መጨረሻ ላይም ሲጥል ያየነበት ዘመን የለም የለም። ኦፍ ኮርስ የማይሆንበት ምክንያት የለም የማይሆንበት ምክንያት የለም። ሊሆን ይችላል ሊሆን ይችላል። ግን እኔ ማለት የፈለኩት ግን በታሪካችን እስካሁን ድረስ በአፍሪካ ማለት ነው በአውሮፓ በአሜሪካ በአውስትራሊያ የሚኖር የዲያስፖራ ኮሚኒቲ አገር ውስጥ ያለው ስራ ስለማይፈቅድለት በውጭ ተደራጅቶ አስፈላጊ የሆነውን ኢንፍሉዌንስ አድርጎ ህዝቡን አነሳስቶ ያለውን ሪጂም ሲያዳክም ወይም ሲጥል ያየነበት ታሪክ የለም። ሳውዝ አፍሪካ እንዳታነሱብኝ። የሳውዝ አፍሪካ ኬዝ በጣም ኮምፕሌክስ እና ከብዙ ነገሮች የተለየ ስለሆነ እና ብዙውን ሰው ኢሞሽናሊም ቢሆን ኢንቮልቭ አድርጎ የነበረ ስለሆነ የተለየ ዓለም ነው። የተለየም እንትንም የራሱን የቻለም የጦርም ሆነ የምንም የህዝቡም ትግል ከዛውም የነበረ የህዝቡ ትግል አለ። አቋርጦ የማያቅ ፐርሲስታንት የሆነ ትግል ሲጀምሮ ስንቱ ተማሪ በየጊዜው እያለቀ እየተገደለ እየታሰረ ምናምን የቆየበት ሁኔታ ነው። እና ከዛ ውጪ ማለት ነው እና ይሄኛውም ራሱ እንደዚሁ ለመኖር ካላል ነው በስተቀር effectively operational ህዝቡን ከዚህ ሆኖ ከዛ ያለው ህዝብ ጋልቫናይዝ ሊያደርግ የሚችል እንትን እስካሁን እስከ ቆየንበትን ባለፉት 25 አመታት ያየነው ማደለም ባሁንም ደግሞ ካሁን በኋላም እንዴት ሊሆን እንደሚችል ከእናንተ መስማት ፈልጋለሁ። ኦኬ እኔ እንደ ብዙዎቻችሁ ቢሆን ብናደርገው እሰየው ነው ደስ ይላል። ግን እስካሁን ድረስ ያየነው በውጭ ሀገር ያሉነ የውያኔ ተቃዋሚ ድርጅቶች ከአንድ ትንሽ ካምፓኒ 30 ሰው 40 ሰው የሚያሰራ ካምፓኒ እንኳን የምታክል ፓወር ተገምቶ አይታወቅም። እና ያ ኃይል ሳይገነባ ያ ኃይል ሳይኖር በምን ታምር ነው ያ ተቃዋሚ ድርጅት የኢትዮጵያ ህዝብ ኢንፍሉዌንስ አድርጎ አነሳስቶ ያለውን ሪጂም በየቦታው በእያንዳንዱ ሰው ተከታታይ ያለው ህዝብ አነሳስቶ ከሚፈለገው ግብ ልንደርስ የሚችለው በምን ሁኔታ ነው የሚለው እንትን ነው ጥያቄ ነው። ሌላው ያልጠቀስኩት ምንድን ነው ባለፈው የወያኔ ስርዓት የነበረውን የምርጫ ውጤት ከህዝቡ ሲነጥቀው የኢትዮጵያ ዲያስፖራ ኮሚኒቲ ሊያደርጋቸው የሚችለውን ብዙ ነገሮች ሊያደርግ አልቻለም። እንደዛ በደንፍላት እንደዛ ባንድ ላይ በመነሳሳት ተነስተን በየቦታው እየጮህነ የትና ቀን የተደዋወልነ ምንድን ነው ማድረግ ያለብን ነው እንጂ ስንባባል የነበረው ይሄ ነው የሚልነው የምንችል ነገር አልሰራንም ልንሰራማል። ይሄ የሆነው ለምን ነው? እኔ ለራሴ እንደሚመስለኝ የኢትዮጵያ ዲያስፖራ እስካሁን ድረስ ለሀገራችን መስራት አለብን የሀገራችን ህዝብ ነጻ ማውጣት አለብን ይሄ መሆን አለበት ነው እንጂ የሚለው ምን ብናደርግ ነው የኢትዮጵያ ህዝብ ለወደፊቱ ነጻ የምንዋጣው የሚለው ነገር በትክክል ተነጋግረንበት አናውቅም። ወይም ደግሞ ራሳችንም ራሽናሊ ኮንስትራክትድ በሆኑ ራሽናሊ በተገነቡ ስርዓቶች ላይ ጊዜያችን ራሳችንን መሰዋት አንፈልግም ይሆናል። እንደሱ እምንፈልግ ከሆነ የኢትዮጵያ ህዝብ ልንረዳው የምንችለው ፕሮፐር የሆነ ኢፌክቲቭ የሆነ ሲስተምና ሊደርሺፕ ስንገነባ ነው። ምን አይነት የኢትዮጵያን ዳያስፖራ በአጠቃላይ ሊያቅፍ የሚችል ማንኛውም ሰው ሊደግፈው የሚችል የኢትዮጵያ ህዝብ በታላት ከቆየችበት ስቃይ ነጻ እንድትወጣ በአጠቃላይ ድጋፍ የሚሰጥበት መንገድ እና መካኒዝሞች ሲፈጠሩ ነው። እነዛ መካኒዝሞች ደግሞ ፕሮፐር የሆነ መዋቅር ይኖራቸዋል፣ ፕሮፐር የሆነ ሲስተም ይኖራቸዋል፣ ፕሮፐር የሆነ መካኒዝም ይኖራቸዋል፣ ሊደርሺፕ ይኖራቸዋል። እስካሁን ያለን ምንድን ነው? አንድ የተለያዩ ድርጅቶች በምን አይነት በፖለቲካል ፓርቲ መልክ እና ሰው ደግሞ እንደሚገባኝ ግለሰቡ ደግሞ ድርጅቶች እናቃቸዋለን። እኔ ኢትዮጵያ ህዝብ ደግፋለሁ፣ የኢትዮጵያ ህዝብ ነጻ እንዲወጣ አፈልጋለሁ። ግን ድርጅቶች ለግል የፖለቲካ ድርጅቶች ማለት ነው፣ ለግላቸው ስለሆነ የሚያስቡት እነሱን መደገፍ አልፈልግም። የኢትዮጵያ ህዝብ ትግል ነው የምደግፈው። እሱን በምችለው ሁሉ አይነት መደገፍ ፈልጋለሁ ነው እና ይሄን ሁኔታ ግን እስካሁን ድረስ እድል አልሰጠነውም። በምን ሁኔታ ዳያስፖራ ሄደ የኢትዮጵያ ዳያስፖራ ኮሚኒቲ አንድነት ፈጥሮ አንድ ሆኖ የኢትዮጵያ ህዝብ ነጻ ሊወጣ የነጻነቱን ድጋፍ ሊደግፍ እና በዲፕሎማቲክ ፊልድም በተለያዩ ፊልዶችም ሊዋጋለት እንዴት እንደሚችል ያን እድል አልገነባለት እና ከዛ አልፎ ግን ይሄን ካላደረግነ ግን ጎበዝ፣ እኔ ከአንዳንድ ጓደኞችም በቅርብም በማገኛቸውም ሰዎች እንደዚሁ ዝም ብለን ከዚህ ካነሳሳ ነው አንዳንድ ነገሮች ድንጋዮች ከወረወርነ አንድ ቀን የሆነ ነገር እንደ ጎርፍ ሊፈነዳ ይችላል የሚለው እንትን ይመስለኛል። አይ ቲንክ ፋር ፍሮም ሪያሊቲ ይመስለኛል። እና እሱ የሚሆንበት ሁኖም አያውቅም፣ በአፍሪካ ምድርም ሁኖ አያውቅም፣ በኢትዮጵያ ሁኖ አያውቅም። የኢትዮጵያ ህዝብ ብዙ ተሰቃይቷል፣ ግን ገንፍሎበት ተነስቶ አያውቅም። እና ከማላቃቸው ደግሞ ኤክስፒሪየንሶች ወይም ታሪኮች ካሉ ከእናንተ መማር እችላለሁ። እና የማጠቃልለው ምንድን ነው እኛ እንትኑ አለን፣ ሚንሱ አለን፣ የስራ ልምዱ አለን፣ በዲፕሎማቲክ ፊልዶች ብዙ ልንሰራ እንችላለን። በጣም ብዙ የተማሩ የኢትዮጵያ አካል የሆኑ ቁጥራቸው ብዙ የሆኑ ኢትዮጵያውያኖች አሉ። ገንዘብ አለን፣ ከብዙ ሰዎች ጋር ከተለያዩ የስብሰባ አዳራሾች መገኘት የምንችል ሰዎች ነን፣ ራሳችንን ማቅረብ የምንችል ሰዎች ነን። እና አንድነት ካልፈጠርና የእውነት አንድነት ደግሞ ዝም ብሎ ሳይሆን ከአንድ ቦታ ከአንድ ትልቅ አዳራሽ 100 ወይም 200 ሆነ እንሰብሰብ ማለት አይደለም። ኖ ፕሮፐር የሆነ ሊያኮራን ልንሰራበት የምንችል መዋቅር እና በወያኔ ላይም አስፈላጊ የሆነውን ኮንፍሮንቴሽን የኢትዮጵያን ሕዝብ ሪፕሬዘንት አድርገን ያን ኮንፍሮንቴሽን ልንፈጥርበት የምንችል ነገር መኖር አለበት እንጂ እኛ ያላዘጋጀነው ነገር ኢትዮጵያ ውስጥ የሚፈነዳ ነገር የለም፣ የሚሆን ነገር የለም። የኢትዮጵያ ሕዝብ ይህ ውንትና ማን ነው ወያኔ የኢትዮጵያ ሕዝብ እስካሁን ሲያደርገው እንደቆየው ለሚመጡት 5 ወይም እንደው እንዳይገርማችሁ እንጂ 10 ዓመታት የኢትዮጵያ ህዝብ እየረገጠ እያቆሰለ ይሄዳል። እንደውም እንዳታዝኑ እንዳታለቅሱብኝ እንጂ በእኔ አስተሳሰብ አሁን ያለነውን አሁን የያዝነው መንገድ የሚወስደንን የቁልቁለት መንገድ ከቀጠልና አሁን በምንም ያለምንም ችግር የሚመጣውን ከሶስት አመት በኋላ የሚያካሄደው ነው ምርጫ እንደምንም ብሎ ያካሄደዋል። ከሶኮልድ እንትን ጋር ምንድን ነው ቅድም ያልኩት ሎያል ኦፖዚሽኖች አሉት፣ ከሎያል ኦፖዚሽን ጋር እንትን ይለዋል። ይሄኛውን ኮምፕሊትሊ ኒውትራላይዝድ ያደርገዋል። ሌላውን ይሄ ኢንዲፔንደንት እንትን የምላቸውን ቲንከር ወይም ደግሞ ኢንዲፔንደንት ኦፖዚሽን የምንላቸው እና እንደዚህ አይነቶችን ለማጠቃለል ጠቅላላ ይሄን ያቀረቡትን ማስ የሆነ እንትን ለማጠቃለል ይሄንን አይነት ልባግንትን በእውነት የውሸታችን ለግለግላችን ከሆነ ወይም ደግሞ ለመኖር ወይም በተስፋ ለመኖር ካልሆነ በስተቀር በትክክል ራሳችን ረርተን የኢትዮጵያ ሕዝብ ነፃ መውጣት አለበት ብለን የምናስብ ከሆነ እኛ ያለንን ልዩነት አስወግደን ያለንን መጥፎ ጸባይ ተቻችለን አንድ ሊያደርጉን የሚችሉ መካኒዝሞችን ክራፍት አድርገን በዛ መካኒዝም ስር ሲስተም እና ሊደርስ ይፈጥራል። አንድ ነገር ካላደረግን ለራሳችን መፍትሄ አይኖረንም። እንደ ድሮ ከ1917 ከራሻ ሪቮሉሽን በኋላ የነበረው የራሻ ኦፖዚሽን ኢሮፕና አሜሪካ እየተዋጋ ከዛ ልሳካለት ሲል ሟሙቶ ነው የቀረው። ሟሙቶ ግን ምንድን ነው የሆነው? ከነጮች ጋር ተቀላቅሎ ያለበት አይታወቅም። አሁን አናቃቸውም እነማን እንደሆኑ። ምክንያቱም ከነጮች ጋር ነጭ ሆነው የእነዚህን ቋንቋ ነው የሚናገሩት። ፈረንሳይ ያሉት ፈረንሳይኛ ነው የሚናገሩት። ጀርመን የነበሩት ጀርመን ነው የሚናገሩት። የልጅ ልጆቻቸው ነው ያሉት። አናቃቸውም፣ ከነጮች ጋር ተቀላቅለዋል። እኛ ግን ጥቁር ስለሆነ እንደነዛ ሟሙተን አንቀርም። ግን በሌላ አባባል እንደነሱ ሁነን ነው የምንቀረው። ራሳችንም አንጠቅምም፣ ለሀገራችንም የምናደርገው ነገር የለም። እና መፍትሄው ወይም ሶሉሽን ብለው ነኝ እንደምንም አንድነት የምንለው መራራ ነው። ይሄ መፈጠር አለበት የምንለው ነው ሲስተምና ሊደርሽፕ አዲስ መካኒዝም ለብዙዎቻችን የረዥም ጉዞ ሆኖ ሊታየን ይችላል። ግን እኔ ለራሴ ግን ሌላ መፍትሄ አይታየኝም። እና በጣም አመሰግናለሁ።